ሰላም ጤና ስጥልኝ እንደምን አምሽታችኋል የተከበራችሁ አድማጭ ተመልካቾቻችን የጋቢና ቪ የማክሰኞ ምሽት ሚያዝያ 25 2014 ዓመተ ምህረት መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ከሁሉ አስቀድመን አብራችሁን ስለምታመሹ በአክብሮት እንድታመሹ በአክብሮት እየጋበዝን ዝግጅቶቻችንን እናስተዋውቃለን።
ዩናይትድ ስቴትስ ውስጥ በወለድም ከኢትዮጵያ ተነጠለ ትዝታ ግን የለኝም። ህፃን እያለሁ በየአምስት ዓመቱ አሜሪካን እንጎበኝ ነበር።
በኢትዮጵያ በርካታ ቤተ መጽሐፍት ቤቶችን የገነባውና የንባብ ባህልን ለማሳደግ እየጣሩ የሚገኙት ኢትዮጵያን ሪድስ አጋር መስራች ጄን ከርትዝን ነው የሰማነው። በቅርቡ ዓለም አቀፉ ለወጣቶች የተጻፉ መጽሐፍት ቦርድ IBBY ያዘጋጀው ሽልማት አሸናፊ መሆናቸውን ሰምተናል። እኛም እንግዳ አድርገናቸዋል። ሙዚቃና ስፖርት እንዲሁም ደግሞ ሌሎች ጥንቅሮችን ይዘን ወደ እናንተ የመጣነው በድጋሚ አብራችሁ እንድታመሹ የምንጋብዛችሁ ደንገረመው መሰናዶን በመምራት ንጉሱ ታምሬ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነው። አሁን ወደ ጥንቅራችን እንሻገራለን። ዝግጅታችንን ጀምረናል። በኢትዮጵያ በርካታ ቤተ መጽሐፍቶችን የገነባውና የንባብ ባህልን ለማሳደግ እየጣረ የሚገኘው ኢትዮጵያን ሪድስ አጋር መስራች ጄን ከርትዝ ዓለም አቀፉ ለወጣቶች የተጻፉ መጽሐፍት ቦርድ IBBY ያዘጋጀው ሽልማት አሸናፊ መሆናቸው ከሰሞኑ ይፋ ተደርጓል። የኢትዮጵያ ትዝታቸውን ጨምረው ከ40 ዓመታት በላይ የህፃናት መጽሐፍቶችን ያሳተሙት ጄን የላቀ የንባብ ባህልን ለማጎልበት ያደረጉትን አስተዋጽኦ በተመለከተ ከሀብታሙ ስዩም ጋር ቆይታ አድርገዋል። ቆይታቸው ቀጥሎ ይቀርባል።
የዓለም ጦርነት አሰቃቂ ትዕይንቶች ስለ ዓለም ያላቸውን እይታ ከለወጡባቸው የወቅቱ የአሜሪካ ወጣቶች መካከል አንዱ ሃሮልድ ከርዝ ናቸው። ከወንድሞቻቸው ጋር በጦር አውሮፕላን አብራሪነት በአውሮፓ የቆዩት ሃሮልድ ወደ ሀገራቸው ዩናይትድ ስቴትስ ከተመለሱ በኋላ ለዓለም መልካም የሚያበረክቱበት አፍታ ሲጠብቁ የቆዩ ይመስላሉ። በዚያ ነው በወቅቱ የኢትዮጵያ ንጉሥ የነበሩትን ቀዳማዊ ኃይለ ሥላሴን ጥሪ ተቀብለው አስተማሪዎችን ወደምትሻው ኢትዮጵያ ከባለቤታቸው ፓውሊን ከርዝ እና ልጆቻቸው ጋር ጠቅልለው ያቀኑት። ከቤተሰቡ አባላት መካከል የሁለት ዓመቷ ጄን ከርዝ ትገኝበታለች።
So even though I was born in the United States, I don't have any memories of anything other than Ethiopia when I was a little girl. And we would come in
United States ውስጥ በወለድም ከኢትዮጵያ ተነጠለ ትዝታ ግን የለኝም። ህፃን እያለሁ በየአምስት ዓመቱ አሜሪካን እንጎበኝ ነበር። በሰባት ዓመቴ ወደ ቦይሲ አይዶዋ መጥቼ ነበር። አሜሪካውያን የትምህርት ቤት ኩዮቼ ጋር ተመሳሳይ ትውስታ ስላልነበረኝ በግራ መጋባት የታጀበ ቆይታ አሳለፍኩ። ስለ ኢትዮጵያ የቀደመ እውቀት ስላልነበራቸው እንዴት ጥሩ ጥያቄ መጠየቅ እንዳለባቸው እንኳን አያውቁም። ከኢትዮጵያ ወደ አሜሪካ የሚመጡ ሰዎች እንደሚገጥማቸው ሁሉ እኔም በእኔና በእነሱ መካከል ያለው ክፍተት ተሰማኝ። የልጅነት ህይወቴ እንዲያ ነበር።
የያኔዋ ህፃን የዛሬዋ የ69 ዓመት ደራሲና መምህርት የትምህርትን ጠቃሚነት ለመረዳት ስትኖርበት የነበረውን ስፍራ ሁነቶች ማጤናቸው እንደረዳቸው ይናገራሉ።
I was aware from the time I was a little girl how important education was because the school
እናታችን ነበረች እኔን እህትና ወንድሞችን የእንግሊዘኛ ንባብ ያስለመደችን። ይሁንና ከልጅነቴ ጀምሬ ትምህርት ምን ያክል ጠቃሚ እንደሆነ አውቅ ነበር። ባደኩባት የደቡብ ምዕራቧ ማጂ ከተማ እድሉን ያገኙ የአካባቢው ልጆች የሚማሩበት አንድ ብቻ ትምህርት ቤት እንደነበር አስታውሳለሁ። ህፃናቱ ወደ ትምህርት ቤት ለመሄድ በመቻላቸው ምን ያክል ደስተኛ እንደነበሩ፣ ምን ያክል የመማር ፍላጎት እንደነበራቸው ተመልክቻለሁ። በአብዛኛው ወደ ትምህርት ቤቱ የሚሄዱት ወንዶች ልጆች ብቻ ነበሩ። በዚያን ወቅት ወላጆች በአብዛኛው ሴት ልጆችን ወደ ትምህርት አይልኩም ነበር። ወደ ትምህርት ቤት ለመሄድ ለማንበብ የቻልኩ እድለኛ ሴት ልጅ መሆኔ በወቅቱ ገብቶኛል።
ያኔዋ ኢትዮጵያና ጄን ለብዙ ዓመታት የተለያዩት እድሜዋ ለከፍተኛ ትምህርት ደርሰው ወደ ዩናይትድ ስቴትስ ዳግም ካቀናሽ በኋላ ነበረ። ኢትዮጵያ ትዝታ ግን ከወጣቷ ጄን እንዲሁ በቀላሉ የሚጠፋ አልነበረም። ጭራሹኑ ብርቅ ትዝታዎቿ የጻፊነት ተሰጥኦዋን ቀስቅሰውት በርከት ያሉ መጽሐፍትን እንድትጽፍ እንድትደርስ መነሻ ሆኗት። ምን መጽሐፍ ብቻ ዳግም ወደ ኢትዮጵያ መመለሻ ምክንያት እንጂ
Many years later, I've actually published 40 children's books. Many years later, when I was publishing some stories that...
ከአመታት በኋላ በኢትዮጵያ ውስጥ ካሳለፍኩት ልጅነቴ ጋር የተያዙ 40 የህፃናት መጽሐፍትን ጻፍኩ። በአዲስ አበባ ውስጥ በሚገኙ 3 ዓለም አቀፍ ትምህርት ቤቶች ንግግር እንዳደርግ መጋበዜ ከ20 አመታት በኋላ ወደ ኢትዮጵያ ለመመለስ እድሉን ፈጠረልኝ። ታላቅ ወንድሜና እህቴ በደርግ የመጨረሻ አመታት ወደ ኢትዮጵያ ተመልሰው በአዲስ አበባ በሚገኝ የሴቶች ትምህርት ቤት መምህራን ሆነዋል። በኔ በኩል ወትሮውንም ከኢትዮጵያ ጋር ቁርኝት አለኝ። ይሁንና እስከ ጎርጎሳውያኑ 1997 ድረስ ለመመለስ አልቻልኩም ነበር። ከተመለስኩ በኋላ መልካም እድሎች እንዳሉ ተመለከትኩ። በርካታ ሴቶችና ወንድ ተማሪዎችን ወደ ትምህርት ቤት ለመላክ ግፊት እንዳለ አየሁ። በርካታ ትምህርት ቤቶች ግን ምንም የህፃናት መጽሐፍ የላቸውም። ይህ ነበር እንደ ጸሐፊ ኢትዮጵያን ማንበብና መጻፍ እንደሚወድ ሰው ይነሳኝ። አንተ ጻፍከው ሌላውም የከተበው እንዲነበብ እድል ትፈልጋለህ። እኛ ጸሐፊዎች በመጻፍት ፍቅር የወደቀን ሰዎች ነን። ይህ ነበር ወንኛ የነሸጣ ምንጭ ሆነኝ። ምን እንደሚደረግ በወቅቱ አላውቅም ነበር። ይሁንና እነዚህ ትምህርት ቤቶች መጻፍት እንዲያገኙ እንደሚገባ አመንኩ። ካለ ንባብ ትምህርት ሊኖር አይችልም።
Had to have books that really you don't have education without being able to read.
የዛሬ 24 ዓመት ገደማ በአጋር መስራችነት የተሳተፉበት ኢትዮጵያ ሪድስ ኢትዮጵያ ውስጥ በርካታ መጽሐፍት ቤቶችን በማዋቀር ረገድ መልካም ስም ገንብተዋል። በብዙ ሺዎች የሚቆጠሩ መጽሐፍትን ለሕፃናትና ቤተሰቦቻቸው ማዳርሰዋል። ንባብና ሕፃናት መጽሐፍትን በተመለከተ ኢትዮጵያ ውስጥ ያለው ሁኔታ ግን የልባቸውን ያደረዘው አይመስልም። ለደራሲዋ ጄን ከርዝ
ከኢትዮጵያ
ሪድስ የቦርድ አስፈጻሚነት ከለቀቅኩ በኋላ የንባቡ ጉባኤዎችን በአዲስ አበባ መደገፍ ጀመርኩ። በእነዚህ ስፍራዎች በእንግድነት መጋበዜ የንባብ ትምህርቶች የፈጠሩትን ውጤትና ትምህርት ቤቶች በምን ደረጃ ላይ እንዳሉ ለመመዘን የቻሉ ከትምህርት ሚኒስቴርና ከሌሎች ትልልቅ ተቋማት ተወካዮችን ለማግኘት በእጅጉ ጠቅሞኛል። በዚህ ሂደት የንባብ ባህል ኢትዮጵያ ውስጥ በፍጥነት እያደገ አለመሆኑን አውቀያለሁ። በኔ ግምት ይሄ በአብዛኛው የተፈጠረው ሕፃናት የሚያነቧቸው መጽሐፍት ባለመኖራቸው ነው። አንድ ሰው የሚያነባው እስከሌለ ድረስ ጥሩ አንባቢ ሊሆን አይችልም። ዛሬ ላይ ኢትዮጵያ ሪድስን የመሳሰሉ መጽሐፍት ቤቶች እየተስፋፉ ይገኛሉ። ቤተሰብን ማስተማር የመሰሉ መርሃ ግብሮችን ለመዘርጋት ላይ ማተኩረዋል። እኔ ግን ሁላችንም መጽሐፍት ሊኖሩን ይገባል እላለሁ። ለማንበብ የሚያጓጉ መጽሐፍት ከሌሉ ልጆች እንዴት ታታሪነትን በሚጠይቀው የማንበብ ክህሎት እንዲገፉ እናበረታታቸዋለን?
ጄን ከርዝ ለአመታት ከሰሩበት ኢትዮጵያ ሪድስ ተቋም ቦርድ አስፈጻሚነት ከተለዩ በኋላ በሌላ ግብና ኃላፊነት ብቅ ብለዋል። የቅርብ ጊዜ ትኩረታቸው በኢትዮጵያ ቋንቋዎች የተዘጋጁ ባለቀለም አይነግቡ የሕፃናት መጽሐፍ እንዲበራከቱ በማገዝ ላይ ሆኗል።
New effort, which is with another non-profit called Open Hearts Big Dreams in Seattle,
አዲሱ ጥረቴ ኦፕን ሃርትስ ቢግ ድሪምስ ከተሰኘ መቀመጫውን ሲያትል ካደረገ ተቋም ጋር የተሳሰረ ነው። የተወሰኑ መጽሐፍትን ኢትዮጵያ በሚነገሩ ቋንቋዎች እናዘጋጃለን። ኢትዮጵያ ሪድስ አንዳንድ ለትርፍ ያልተቋቋመ ተቋም መጽሐፎቹን ወደ ኢትዮጵያ በመውሰድ ያሰራጫል። ለምሳሌ 45000 ያክል መጽሐፍትን በጦርነት ለተፈናቀሉ ቤተሰቦች አከፋፍሏል። ይህ ለኔ ትርጉም አለው። ምክንያቱም ኢትዮጵያ ውስጥ የሚሆነውን አሳዛኝ ነገር ስመለከት አቅም አልባነት ይሰማኛል። በእነዚህ መጽሐፍት በኩል ግን በጥቂቱም ቢሆን የመልካም ተስፋ አካል እንደሆንኩ አውቃለሁ።
ጄን ከርዝ ትልቅ ስም የሚሰጠው ኢንተርናሽናል ቦርድ ኦን ቡክስ ፎር ያንግ ፒፕል ወይንም ዓለም አቀፉ ለወጣቶች የተጻፉ መጽሐፍ ቦርድ 25 ዓመታትን ለተሻገረ አስተዋጽኦአቸው የላቀ ንባብን አበረታች በሚለው መስክ የዚህ ዓመት አሸናፊ መሆናቸውን ይፋ አድርጓል። ለዚህ ክብር የበቁት ሌላዋ የሕፃናት ትምህርት ባለሙያ በኢራን ገጠራማ ስፍራዎች የንባብ ባህልን ለማስፋፋት የሰሩት ዞሃር ጋኒ ናቸው። በአሁኑ ጊዜ በቨርመንት የኪነ ጥበብ ትምህርት ቤት በመምህርነት በማገልገል ላይ ያሉት ጄን ከርዝ ሽልማቱ ከንባብና መጽሐፍት ጋር የተገናኘውን ሕይወታቸውን ለዓለም ዳግም ለማጋራት እድል እንደሚሰጣቸው ነግረውናል።
ታቹ ከጋቢና ቬ ጋር ስለሆነ እናመሰግናለን። ተከታዩ ዘገባ ደግሞ ወደ ስፖርት ይወስደናል። ሰሞኑን በተለያዩ ርቀቶች በጀርመን በተካሄዱ ውድድሮች ኢትዮጵያውያን አትሌቶች አሸንፈዋል። ሪያል ማድሪድ 4 ጨዋታ እየቀረው የላሊጋን ዋንጫ አንስቷል። ውጤታማው አሰልጣኝ ክሎፕ ከሊቨርፑል ጋር ያለውን ኮንትራት አራዝሟል። ይለናል ኬኔዲ አባተ።
ትናንት ሚያዝያ 23 በተለያዩ ርቀቶች በጀርመን በተካሄዱ ውድድሮች ኢትዮጵያውያን አትሌቶች አሸነፉ። አዲዳስ ኩባንያ አዲዜሮ በሚል ስያሜ ትናንት በጀርመን በተለያዩ ርቀቶች ውድድሮችን ያዘጋጀ ሲሆን በ5 ኪሎ ሜትር የሩጫ ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታ አሸንፈዋል። በወንዶች ምድብ በተካሄደው ውድድር አትሌት ዮሚፍ ቀጀልቻ 12 ደቂቃ ከ53 ሰከንድ በሆነ ሰዓት ያሸነፈ ሲሆን ሰዓቱ በርቀቱ በተደረገ የመጀመሪያ ተሳትፎ የተመዘገበ የዓለም ፈጣኑ ሰዓት ሆኗል። በውድድሩ ሁለተኛና ሶስተኛ የወጡት ኬንያውያን አትሌቶች ናቸው። በሴቶች ዘርፍ በተካሄደው የ5 ኪሎ ሜትር ሩጫ ደግሞ አትሌት ሰንበሬ ተፈሪ 14 ደቂቃ ከ37 ሰከንድ በሆነ ሰዓት የሀገሯን ልጅ መዲና ኢሳን አስከትላ በመግባት ስታሸንፍ ኬንያዊቷ ሜርሲ ቼሮና ሶስተኛ ወጥታለች። ትናንት እሁድ በተካሄዱት ውድድሮች በሴቶች ምድብ ኢትዮጵያውያን የበላይነታቸውን ያሳዩ ሲሆን በ10 ኪሎ ሜትር ውድድር አትሌት ፋንታ የበላይነ 30 ደቂቃ ከ24 ሰከንድ በሆነ ሰዓት ውድድሩን በአንደኝነት አጠናቀቀች። የሁለተኝነቱንና የሶስተኝነቱን ደረጃ ደግሞ ኬንያውያን አትሌቶች ናቸው ያዙት። በሴቶች ግማሽ ማራቶንም እንዲሁ ድሉ የኢትዮጵያ ሲሆን 1:07 ከ28 በሆነ ሰዓት በአንደኝነት ያሸነፈችው አትሌት ትዕግስት አሰፋ ነች። በወንዶች 10 ኪሎ ሜትርና ግማሽ ማራቶን ደግሞ አሸናፊ የሆኑት ኬንያውያን አትሌቶች ናቸው። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ወደ መጨረሻው ዙር የዓለም ዋንጫ ማጣሪያ አለፈ። በህንድ አስተናጋጅነት ለሚካሄደው የሴቶች የዓለም ዋንጫ የማጣሪያ ጨዋታውን እያደረገ የሚገኘው የኢትዮጵያ ከ17 ዓመት በታች የሴቶች ብሔራዊ ቡድን ደቡብ አፍሪካን በድምር ውጤት በማሸነፍ ወደ ቀጣዩ የመጨረሻ ዙር ማጣሪያ አልፏል። ከሁለት ሳምንታት በፊት ከሜዳው ውጪ የደቡብ አፍሪካቸውን 3-0 በሆነ ውጤት ያሸነፈው ብሔራዊ ቡድኑ ትናንት በአዲስ አበባ አበበ ቢቂላ ስታዲየም ባደረገው የመልስ ጨዋታ ደግሞ 1-0 ተሸንፏል። ምንም እንኳን ብሔራዊ ቡድኑ በመልሱ ጨዋታ በደጋፊዎቹ ፊት ቢሸነፍም 3-1 በሆነ ድምር ውጤት ወደ ቀጣዩ የመጨረሻ ዙር አልፏል። የኢትዮጵያ ከ17 ዓመት በታች የሴቶች ብሔራዊ ቡድን የመጨረሻ የማጣሪያ ጨዋታውን ከናይጄሪያ አቻው ጋር እንደሚያደርግ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ሪያል ማድሪድ 4 ጨዋታዎች እየቀሩት የላሊጋውን ዋንጫ አንስቷል። ክለቡ በሜዳው ኤስፓኞልን በማሸነፍ የላሊጋውን ዋንጫ ሲያነሳ ካርሎ አንቸሎቲ በአውሮፓ የ5 ታላላቅ ሊጎችን ዋንጫ በማሸነፍ መጀመሪያው አሰልጣኝ ሆኗል። ምንም እንኳን ሪያል ማድሪድ ለዋንጫው 1 ነጥብ ብቻ የሚፈልግ ቢሆንም ሮድሪጎ ባስቆጠራቸው 2 ጎሎችና ማርኮ አሴንሲዮና ካሪም ቤንዚማ ባስቆጠሯቸው 1-1 ጎሎች ተጋጣሚውን 4-0 በመርታት 4 ጨዋታዎች እየቀሩት 35ኛ የስፔን ላሊጋ ዋንጫውን አሳክቷል። የዝነኛው ክለብ አሰልጣኝ አንቸሎቲ የስፔን ሊግ ዋንጫን ትናንት ከማንሳታቸው በተጨማሪ ከዚህ ቀደም በተለያዩ ጊዜያት በጣሊያን ሴሪያ፣ በፈረንሳይ ሊግ 1፣ በእንግሊዝ ፕሪሚየር ሊግ እና በጀርመን ቡንደስሊጋ ከተለያዩ ክለቦች ጋር የሊግ ዋንጫዎችን ማንሳት ችለዋል። ውጤታማው አሰልጣኝ ክሎፕ ከሊቨርፑል ጋር ያለውን ኮንትራት አራዝሟል። የሊቨርፑል አሰልጣኝ የርገን ክሎፕ በክለቡ እስከ ጎርጎሮሳውያኑ 2026 የሚያቆየውን የ2 ዓመት ኮንትራት ፈርሟል። ክሎፕ ከቦሩሲያ ዶርትሙንድ ሊቨርፑልን በተቀላቀለ በ7 ዓመታት ውስጥ በ2019-2020 የውድድር ዓመት ከ30 ዓመታት በኋላ ለክለቡ ያስገኘውን የሊግ ዋንጫ ጨምሮ ከሊቨርፑል ጋር 5 ዋንጫዎችን ያነሳ ሲሆን በዘንድሮው የውድድር ዓመት ደግሞ 4 ዋንጫዎችን ለማንሳት በመፋለም ላይ ይገኛል። ኮንትራቱን ለማራዘም ፊርማውን ካኖረ በኋላ በሰጠው አስተያየት ስለዚህ ዜና የተሰማኝን ለመግለጽ ልጠቀምባቸው የምችላቸው ብዙ ቃላት አሉ። ተደስቻለሁ፣ ክብር ይሰማኛል፣ የተባረኩና እድለኛ እንደሆንኩም ይሰማኛል ሲል የሊቨርፑልን የክብር ዘመን በማስመለስ ክለቡን ከዓለማችን አስፈሪ ክለቦች መካከል ያደረገው ክሎፕ አስተያየቱን ሰጥቷል። ማንቸስተር ሲቲም እንዲሁ የፔፕ ጋርዲዮላን ኮንትራት ለማራዘም በድርድር ላይ ይገኛል። ሲቲና ሊቨርፑል የፕሪሚየር ሊጉን ዋንጫ ለማንሳት በትንቅንቅ ላይ የሚገኙ ሲሆን 4 ጨዋታዎች እየቀሯቸው ሲቲ በ1 ነጥብ ልዩነት የሊጉ አናት ላይ በመሆን ሊቨርፑልን በመምራት ላይ ይገኛል። በመጨረሻም ዜና ረፍት የዝነኛ እግር ኳስ ተጫዋቾች ወኪል በመሆን የሚታወቀው ሚኖ ራዮላ በ 54 ዓመቱ ከዚህ ዓለም በሞት ተለየ። የቦሩሲያ ዶርትሙንድን አጥቂ ኤርሊንግ ሃላንድ፣ የማንቸስተር ዩናይትድን አማካኝ ፖል ፖግባና የኤሲ ሚላኑን የፊት መስመር ተጫዋች ዝላታን ኢብራሂሞቪችን ጨምሮ የተለያዩ ስመጥር ተጫዋቾች ወኪል የነበረው ጣሊያናዊው ሚኖ ራዮላ ባለፈው ቅዳሜ ሚያዝያ 22 ህይወቱ ማለፉን ቤተሰቦቹ አስታውቀዋል። ራዮላ ዋና ወኪሎችንና ተጫዋቾቻቸውን የሚወክል የእግር ኳስ ፎረም ፕሬዝዳንትም ነበር። የራዮላ ቤተሰቦች ባወጡት የጽሑፍ መግለጫ አስደናቂው የእግር ኳስ ወኪል ህይወቱ ማለፉን በጥልቅ ሐዘን እንገልጻለን ብለዋል። ዝነኛው የተጫዋቾች ወኪል ሰሞኑን ህክምና ሲከታተል እንደነበር ቢገለጽም ለሞት የበቃው በምን ህመም ምክንያት እንደሆነ ግን የተባለ ነገር የለም። እንደ ጎርጎሮሳውያኑ ከ1980ዎቹ ጀምሮ በእግር ኳስ ውስጥ በውክልና ሲሰራ የቆየው አንጋጋሪውና ተጽዕኖ ፈጣሪው ራዮላ ፖባ በ2016 ወደ ማንቸስተር ዩናይትድ ያቀናበትን የ89 ሚሊዮን ፓውንድ የወቅቱ የዓለም ክብረ ወሰን ዝውውርን ጨምሮ በታላላቅ የተጫዋቾች የዝውውር ስምምነቶች ወሳኝ ሚና ነበረው። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 227 6379 ላይ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ቪ ይቀጥላል። ምርጫችሁ ስላደረጋችሁን እናመሰግናለን። በዩናይትድ ስቴትስ የሚገኙም ሆነ በአጠቃላይ በመላው ዓለም የሚገኙ አርሶ አደሮች አንድ ቀን የእርሻ መኪኖቻቸውን ወይም ደግሞ ትራክተሮቻቸውን በርቀት መተግበሪያ ማዘዝ የሚችሉበት ጊዜ እየተቃረበ የመጣ ይመስላል። ይሁንና በአነስተኛና ግዙፍ እርሻዎች ውስጥ የሚሳተፉት አርሶ አደሮች በቴክኖሎጂ ምን ያህል ይተማመናሉ የሚለው ደግሞ አሳሳቢ ጉዳይ ሆኗል። የጁሊ ታውን ዘገባ ሀብታሙ ስዩም እንደሚከተለው ተናግሮታል።
በእርሻው ዘርፍ ውስጥ ያለው የቴክኖሎጂ መልክ በፍጥነት እያደገ ነው። በቅርቡ አርሶ አደሮች 24 ሰዓታት ሙሉ የሚሰራ በርቀት መተግበሪያ የሚቆጣጠሩት ሾፌር አልባ የእርሻ መኪና ወይንም ትራክተር ወደ ስራ ያስገባሉ። ኢጂኖ ካፌሮ የእርሻ መሳሪያዎችን የሚያመርተው የዩናይትድ ስቴትስ ድርጅት ጃንዲር አጋር የሆነው ፍላግ ሮቦቲክ ኃላፊ ናቸው።
ይህ ሀገር ሲመሰረት 50% አሜሪካውያን ገበሬዎች ነበሩ። አሁን ላይ ግን በግብርና ላይ የተሰማሩት 1% ብቻ ናቸው። ዓላማችን ገበሬዎች የበለጠ ምርታማ እንዲሆኑ መሳሪያዎችን ማቅረብ ነው።
ራሱን በራሱ የሚዘውረው ትራክተር ካላንዳች ረፍት ለማረስና ለመትከል የኮምፒውተር እይታ ስርዓትን፣ ሰው ሰራሽ ልቀትና ዓለም አቀፍ አቅጣጫ ጠቋሚ ስርዓትን ወይም ጂፒኤስን ይጠቀማል። ይህም ሆኖ በአነስተኛና በግዙፍ እርሻ ዘርፎች ውስጥ ተሳታፊ የሆኑ ገበሬዎች ሰው አልባ ትራክተሮች አስፈላጊውን ስራ በተገቢው ሁኔታ ይከውን እንደሆነ ጥያቄ አላቸው። ዳግን ሚዝ ብላርዝ ሚኒሶታ ውስጥ የሚኖሩ አራተኛ ትውልድ አርሶ አደር ናቸው። የጃንዲርን ሰው አልባ ትራክተር ለሙከራ ከተጠቀሙት መካከል አንዱ ናቸው። 800 ሄክታር በቆሎና አኩሪ አተር አምርተዋል።
የቀረውን የነዳጅን መጠን ምን ያህል ማሳ እንደቀረ ለማረጋገጥ ችያለሁ። በማሳው መካከል አንዳች ነገር አግኝቶ ምን አይነት እርምጃ መውሰድ እንዳለበት እርግጠኛ ካልሆነ ትራክተሩ ስራውን ያቆምና ለእኔ ያሳውቀኛል። አልፌ ልሂድ ወይ ይለኛል።
በትራክተሩ ላይ የተገጠመው ካሜራ የማሳውን ምስል በቀጥታ ለአርሶ አደሩ ያሳያል። በተገቢው ሁኔታ ዘር ይዘራል። የትራክተሩ ርጭት ስርዓት በተፈለገው ቦታ ጸረ አረም መድኃኒትን ያዳርሳል። ገንዘብ ከመቆጠብ በላይ ለስነ ምህዳር ጠቀሜታ እንዳለው ድርጅቱ ይናገራል። ሳራ ሮከር ቀይ ስር፣ ስንዴና አኩሪ አተር ሞንታና በሚገኘው እርሻ ቦታዋ ታመርታለች።
አሁን ካለኝ ዓለም አቀፍ አቅጣጫ ጠቋሚ ስርዓት ከሚጠቀም ትራክተር የአሁኑ ሰው አልባ ትራክተር በጊዜ ቆጣቢነቱ በሰፊው ይለያል። በተሻሻለው ቴክኖሎጂ አማካኝነት ተጨማሪ መሬት በተሻለ ጥራት ማረስ ችያለሁ።
ዳግን ሜዝ በበኩላቸው በተለምዳዊ አስተራረስ የቆዩ ገበሬዎች አዲሱን መላ ከሞከሩት በኋላ ይቀበሉታል ብለው ተስፋ ያደርጋሉ። አዲሱ የጃንዲር ትራክተር በሚቀጥለው ዓመት ለገበሬዎች እንደሚቀርብ ተነግረዋል።
የጋቢና ቪ አድማጭ ተመልካቾች በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ ዕለታዊውን ጋቢና ቪ መሰናዶ ነው። የአዲሱ ትውልድ ድምጽ በጥቂት ደቂቃዎች ደግሞ ኦልዌይስ ሳምር የተሰኘውን ሙዚቃ እንጋብዛቸዋለን። ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። አማሪክ ዶት ቬኒስ ዶት ኮም ላይ ዝግጅቶቻችንን መከታተል ትችላላችሁ። ያመለጧችሁንም እዛ ላይ ማየት ትችላላችሁ። እንዲሁም ደግሞ በቪኦኤ አማሪክ ፌስቡክ ገጽ ላይ የሬዲዮ በቴሌቪዥን መሰናዷችንን መከታተል ትችላላችሁ። ኢትዮሳት ሳተላይት ላይ መገኛችን ነው። እዛም ላይ ልታደምጡን ትችላላችሁ። ዝግጅታችን ይቀጥላል። የእብድ ውሻ በሽታ ወይም ደግሞ በእንግሊዝኛው ሬቢስ በየአመቱ በአፍሪካና በእስያ ከ10,000 ሰዎች በላይ እንደሚገድል የዓለም የጤና ድርጅት መረጃዎች ያሳያሉ። የእብድ ውሻ በሽታ ገዳይ ቢሆንም ነገር ግን መከላከል የሚቻል ነገር ነው። ይሁንና አንዴ ከተነከሱ በኋላ ደግሞ ትኩሳት፣ የሰውነት መደንዘዝና ንክሻው በተከሰተበት የሰውነት ክፍል ወይም እንዲሁም ቅስለትና ማቃጠል ስሜትን ያመጣል። ነገር ግን በሽታው አንዴ ምልክት ማሳየት ከጀመረ ገዳይ ሆኗል ማለት እንደሆነ ባለሙያዎች ይናገራሉ። ኢትዮጵያም በዓለም ላይ እጅግ ከፍተኛ የሆነ የእብድ ውሻ በሽታ ተጠቂዎች ቁጥር ያላት ሀገር ናት። እንደ አውሮፓውያን አቆጣጠር በ2017 ዓ.ም የዩናይትድ ስቴትስ የበሽታዎች መከላከልና መቆጣጠር ተቋም ሲዲሲ በኢትዮጵያ 2700 ሰዎች በእብድ ውሻ በሽታ መሞታቸውን አስታውቋል። በመቀጠል ገልሞ ዳዊት ዘገባ ይኖረዋል። በዚህ ዙሪያ
ረቢስ በ150 ሀገሮች የተንሰራፋ እብድ ጤና ችግር መሆኑን የዓለም አቀፍ የጤና ድርጅት አስታውቋል። በሽታው ኢትዮጵያ ውስጥ በአመት ከ2700 በላይ ሰው ለሞት እንደሚዳርግ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ተመራማሪው ዶክተር ይመር ሙሉጌታ ለቪኦኤ ገልጸዋል።
በሽታውን ዲፋይን ስናደርግ በጣም ፋታል ወይም ገዳይ ምልክቱን ካሳዩ በኋላ መመለስ የማንችልበት ገዳይ በሽታ 100% ገዳይ። ከሌሎች በሽታ ትንሽ ለየት የሚያደርገው ገዳይ በሽታ በመሆኑ፣ ሁለተኛ ደግሞ ብዙ ስፒሺየሶችን ከሰው ባስተ ሰው ብቻ ማለት ነው፣ ከሰው ውጪ ሌሎች እንስሳትንም የሚያጠቃ አሁን ውሾቹም እየሞቱ ነው ወደ ሰው የሚያስተላልፉት። ሌሎች እንስሳት አካባቢ ላይ ኢቭን ዋይልድ የቤት እንስሳት ብቻ ማለት ከዛ ውጪ ያሉትን ያጠቃል። በዋናነት ይሄ የዱር አራዊት ላይ ቀበሮች አካባቢ ላይ ሌሊት ወፍ ላይ ነው ይሄ እነሱ ላይ ያለ በሽታ ነው።
በረቢስ ምክንያት ይሞታል እየተባለ የሚነገረው ቁጥር ከእውነተኛው አሃዝ በእጅጉ ያነሰ እንደሆነ ዶክተር ይመር ይናገራሉ።
አሁን ኤስቲሜት ስናደርግ 2700 እንደሚሞት ነው። አሁን እሱ መረጃ እኔ ያንሳል የሚል እንደ ባለሙያ እንደ ዘርፉ ባለሙያ ከ2700 ያልፋል የሚል ለምንድን ነው አሁንም ቢሆን ከዛም ያልፎ ኮሚኒቲ ውስጥ የሚቀር ሪፖርት ሲስተም ውስጥ የማይገባ ብዙ ሪጅኖች ላይ ይሄ ችግሩ በጣም ገፍቶ የመጣ ስለሆነ ሪፖርትኛ ባለን ሪፖርት ነው እንጂ ሪፖርት ያልተካተቱ ብዙ እንትኖች ስላሉ 2700 የሪፖርት የመጣ ኦሬዲ ያለን ከዛ ያልፋል የሚል እና በጣም ይሄን ያሳየን ምንድነው አለርት ያደርገናል።
በሽታው ከሐምሌ እስከ መስከረም ባሉት የክረምት ወራት ያገረሸ እንደሚበዛ የሚገልጸው የህብረተሰብ ጤና ኢንስቲትዩት ረቢስ በሁሉም ያገሪቱ አካባቢዎች ቢከሰትም በተለይ በትግራይና በአማራ ክልሎች ተስፋፍቶ እንደሚገኝ ይነገራል። የውሻ በሽታ የሚባለው ረቢስን የሚያስከትለው ደቂቅ ዋስ ወይም ቫይረስ የሚጎዳው ሰውን ብቻ ሳይሆን እንስሳትንም እንደሚገድል በግብርና ሚኒስቴር የእንስሳትና የማህበረሰብ ጤና ዘርፍ ዲሬክተር ዶክተር ሲሳይ ጌታቸው አልክተዋል።
በነገራችን ላይ የውሻ እብደት በሽታ ወይ ደግሞ ረቢስ የምንለው በእንግሊዘኛው የህክምና የሌለው በሽታ መካከል አንዱ ነው። ያ አንዴ ውሻም ይሁን ሌሎች እንስሳቶች ሰውን ጭምር ከተለከፈ የመዳን ፕሮባቢሊቲው በጣም የቀነሰ ነው። ኦልሞስት የለም ማለት ይቻላል። ይሁን እንጂ በእንስሳቱ ላይ ከወሰደን ምንም ህክምና የሚታወቅ ህክምና በቶሎ ቢታወቅ ራሱ የለም። ስለዚህ ያ እንስሳ ወደ ሞት ነው እንዲሄድ የሚጠበቀው ማለት ነው።
ለበሽታው ተገቢ ትኩረት ባለመሰጠቱ በእንስሳት ላይ የሚደርሰው ጉዳት መጠን በውል እንደማይታወቅ ዶክተር ሲሳይ ገልጸዋል። ለረቢስ መከላከያ አገልግሎት ላይ ካሉት ሁለት ክትባቶች አንዱ ኢትዮጵያ ውስጥ እንደሚመረት የህብረተሰብ ጤና ኢንስቲትዩቱ ዶክተር ይመርሙሉ ጌታ ይናገራሉ።
ነርቭ ቲሹ ቫክሲን ተብሎ ኦልሞስት እዚህ ጋር ይመረታል። ከተመረተ በኋላ ለኮሚኒቲ ዲስትሪቡት ይደረጋል። ዲስትሪቡት ከተደረገ ስፔሻሊ የዚህ አታችድ የሆኑ ጤና ጣቦች አሉ እያንዳንዱ በአገሪቱ ላይ ብቻኛ ስለሆነች ነውና በጣም ብዙ ይመረታል። ግን ብቻኛ አቅራቢ ሌላ የሚያገዝ እንትን ስለሌለ ብዙዎቹ እንደውም እጥረት ገጠመ። እጥረት አንዱ ፋክተርም ስለሆነ ነው እኛ እየተቸገረን ያለ ነው። እጥረት ገጠመ በሚል ተቸገረንና ይሄም እንዴት ነው ጥሩ ቫክሲን ነው ግን ወደዛኛው መጣለው ከዛኛው ጋር ኮምፔር ስናደርግ ያኛው ሌቴስት ነው ሞር ፖተንት ነው ሁለተኛ ደግሞ በጣም ሴፍ ነው።
የበሽታውን ስርጭት መከታተያ ላብራቶሪዎች መቀሌ፣ ባህር ዳርና አዲስ አበባ ውስጥ አገልግሎት እየሰጡ ሲሆን በቅርቡም አዋሳና ነቀምቴ ላይ ተጨማሪ ቤተ ሙከራዎች እንደሚከፈቱ ተገልጿል። አሁን ያለው አሳሳቢ ችግር ኢትዮጵያ ለ110 ሚሊዮን ህዝብ ያላት የክትባት ማብረጫ አንድ ብቻ መሆኑ እንደሆነ የሚናገሩት ዶክተር መር በሽታውን ለመቆጣጠር የማህበረሰቡን ዕውቀት ለመገንባት ቀዳሚ ከፍተኛ ትኩረት ሊሰጠው እንደሚገባ አሳስበዋል። በሽታው በ2030 ዓመተ ምህረት በመላው ዓለም እንዲጠፋ የዓለም የጤና ድርጅት ከአጋሮቹ ጋር እየሰራ መሆኑን የግብርና ሚኒስቴሩ ዶክተር ሲሳይ ጌታቸው ገልጸዋል።
ተከታታዮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የማክሰኞ ምሽት ሚያዝያ 25 2014 ዓ.ም ምረት መሰናዷችንን እዚህ ላይ ፈጽመናል። አስተያየትና ጥያቄዎቻችሁን voagabina@gmail.com ብላችሁ ኢሜል ታደርሱን ትችላላችሁ። እንዲሁም በፌስቡክ ገጻችን ላይ ለጋቢና ቪኦኤ ያላችሁ ጻፉልን። ሳስተናግዳችሁም ሾት ኤደን ገረሞ በምስልና ድምጽ ምህንድስናው ንጉሱ ታምሬ ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን ነበር። በጀመረው ሙዚቃ እንሰናበታለን። ተናደሩ።